የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ። አድማጮቻችን እንደምን ሰንብታችኋል በማለት የተለመደውን የዘወትር ያክብሮ ሰላምታችን ያስቀደምን የዛሬ መስከረም 17 ቀን 2013 ዓመተ ምህረት ወይም እንደ አውሮፓውያኑ አቆጣጠር የሴፕቴምበር 27 2020 ቅንብራችንን ይዘን ቀርበናል። በቅድሚያ እንኳን ለብርሃነ መስቀሉ አደረሳችሁ እንላለን። ይህንን በዓል ስናከብር ማስተዋወስ ያለብን በዛሬቱ ኢትዮጵያ ሀገራችንና ህዝባችን መስቀለኛ መንገድ ላይ መውደቃቸውን ነው። ሀገራችን ኢትዮጵያ ወደ መጨረሻው ጥፋትና ውድቀት ህዝባችንም ደግሞ ሊያባራ ወደማይችል እርስ በርስ እልቂት እንደ ከብት እየተገፋ ነው። እንደ ቀደሙት በዓሎች ሁሉ የመስቀል በዓል በዚህ አሳፋሪ ድባብ ውስጥ ሆነን እንደምናከብረው የህዝብ ወገንን የምትሉ ሁሉ ትገነዘቡታላችሁ የሚል እምነት አለን። ፈጣሪ በመልኩና በአምሳሉ ሲፈጥረን ያጎናጸፈን ጸጋዎች ሁላችን የእርሱ ልጆች እንደሆንን እንድንዋደድና እንድንፋቀር እርስ በርሳችን እንድንተዛዘንና እንድንከባበር ነበር። ሆኖም ባለፉት 30 ዓመታት በትግሬ ወያኔና በኦነግ ቄሮ ዘረኛ አገዛዝ ዘመን ሁላችንም ኢትዮጵያዊ ሆነን ሳለ በጥላቻና በዘር የመከፋፈል ፖለቲካ መርዝ ተመረዘን አብረን በጋራ በአንድነት ተፋቀረን እንዳንኖር ተደርገናል። ለዚህ የጥላቻ መርዝ መሻሪያው መድኃኒት ምን ይሆን? መርዙ የሚሽረው ምንጩ ሲደርቅ ብቻ ነው። ግፈኛ አረመኔያዊ ጭፍጨፋው ያልደረሰበት የኢትዮጵያ ግዛት የለም። የቂም በቀል ስሜትና የዘረኝነት ደመና የሀገራችንን ሰማይና የህዝባችንን ልብ የሸፈነው በመሆኑ የተነጠቀነውን ጸጋ ለማስመለስ እውነተኛ ኢትዮጵያውያን በአንድነት ተረባርበን ለ30 ዓመታት የተዘረጋውን አፓርታይድ የባርነት ሰንሰለት መበጣጠስ ይኖርብናል። ይህን በማድረግ ፈጣሪ የሰጠንን አንዲት ታላቅ ኢትዮጵያ ከጨርሶ ጥፋትና መፍረስ አድነን ህዝባችንንም ከታሪክ ውርደትና ማቅነጻ ለማውጣት እንችላለን። እውነቱን እንነጋገር ከተባለ በዚህ የዘመነ ጥፋትና እልቂት ዘመን ከፍተኛ የህይወት ዋጋ እየከፈለ ያለው ያማራው ነገር ነው። ዘረኞች የተለየ ፖሊሲ ቀርጸው ያጠፉት ነው። የሰው ልጅ አይምሮ ሊታሰብ በማይችል ጭፍጨፋዎች እየተካሄዱበት ነው። ከነዚህ የግፍ ሰለባዎች መካከል ነፍሰ ጡሮች፣ ጨቅላ ህፃናት፣ አቅመ ደካሞችና አረጋውያን ይገኙባቸዋል። ይህ ታሪክ ይቅር የማይለው አረመኔያዊ ግፍ እየተፈጸመ ያለው የኢትዮጵያነት ዋልታና ማገር ሲሚንቶና አሻዋ በሆነው በአማራው ነገር ላይ ነው። ለነጻነት ቀናይ ፍትህ አክባሪና ፈላጊ የአንድነት መሰሶ አማራ በዘረኞች ጠላት ተደርጎ ተሰሏል። ዛሬም ዘረኞች ተቧርነው በዘረጉት መዋቅር የእርስ በእርስ ፍጅትና መተላለቅ እንዲሰፍን በተለይም አማራው ኢላማ ተደርጎ የዘር ማጥፋትና የዘር ማጽዳት ወንጀል እንዲፈጸምበት በሚያደርጉት ጥሪ ሕይወታቸው እንዲጠፋ የተደረጉ ዜጎች ሁሉ ነፍሳቸውን ይማር እንላለን። በህወሓት ወያኔ እግር የተተካውና በነፍስ ማጥፋትና የዘር ማጽዳት ወንጀል ላይ የተሰማራው የኦነግ ቄሮ አገዛዝ እየፈጸመ ባለው ወንጀሎቹ ለፍርድ መቅረብ ይኖርበታል ብለን እናምናለን። ከዜጎች ህልውና መጥፋት ጋር በተያያዘ ከ299 ቀናት በፊት በኦነጋውያን ታፍነው ደብዛቸው ስለጠፋው የአማራ ወጣት ዩኒቨርሲቲ ተማሪዎች ዕጣ ፈንታ አስመልክቶ ዛሬም ድምጻቸው በመሆን ከጎናቸው የቆምን መሆናችንን እንገልጻለን። ለነዚህ ለጋ ወጣቶች ለዚህ መከራ የዳረጋቸው የኦነግ ቄሮ አገዛዝና ያገዛዙ አጋሮች ናቸው። በኢትዮጵያ ታሪክ ሰውን በዘሩ ማሳደድ፣ አሰቃቂ ግድያዎች መፈጸም፣ ማፈናቀል፣ ለስደት መዳረግ የተጀመረው የትግሬ ወያኔና ኦነግ በጣምራ መዋቅር አበጅተው ማስፈጸሚያውም የኢትዮጵያን ሕዝብ በጎሳና በነገድ እንደ ቅርጫ ሥጋ በመመደብ ተከፋፍሎ እንዲተላለቅ የፖለቲካ መገለጫ አንቀጽ 39ን ከደነገጉ ጊዜ አንስቶ ነው። ይህ ዘመን ወደ 30 ዓመታት እየተጠጋ ነው። ሁለቱ ፋሽስቶች ድርጅቶች በተፈራረቁበት አገር መከራውን ከፋዩ በዋነኛነት ያማራው ነገድ ነው። በዛሬቷ ኢትዮጵያ የኦነግ ቄሮ አገዛዝ በአማራው ላይ እየፈጸመ ያለው ወንጀል ቅኝ ገዢዎች በአፍሪካና በቀሩት አህጉራት ከፈጸሙት ወንጀል የባሰ ነው። ከዚህ በመቀጠል የዕለቱን ስርጭታችንን እናስተዋውቃለን። በቅድሚያም ከኢትዮጵያ አንድነት ሬዲዮ በየ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይቀርባል። ከዛም በተከታታይ ሁለት ወቅታዊ ጽሑፎች ይደመጣሉ። የዛሬው ስርጭት ሰፊ ጊዜውን የያዘው ቃለ ምልልስ ይሆናል። ሁለት እንግዶች ይኖሩናል። እንግዶቻችንን ወደ ኋላ ላይ እናስተዋውቃለን። ስለሆነም የዛሬው ስርጭታችን በአንድ ሰዓት እንደሚራዘም ከወዲሁ እንገልጻለን። እንግዲህ የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ለታሪክ ማህደር እንደምን ሰነበታችሁ ማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ጊዜ ጥቁር አንበሳ በምዕራብ ኢትዮጵያ በሚል ርዕስ በአቶ ታደሰ መጫ በ1943 ዓ ም የተደረሰ መጽሐፍ ክፍል 7ን ይዘንላችሁ ቀርበናል። ጥቁር አንበሳ በምዕራብ ኢትዮጵያ የክቡር ደጃዝማች ሀብተ ማርያም ወደ ከተማቸው መመለስ የጥቁር አንበሳ ተለቀምት መውጣት ክፍል 7 በታደሰ መጫ። ባለፈው በየክፍሎቹ የተበለከተው ታሪክ ሁሉ መዝገቡን ያስረከበ ሲያልፍ ክቡር ደጃዝማች ሀብተ ማርያም በጆሮ ይሰሙ እንደሆነ እንጂ ለሰኔ 19 ቀናጥያ አውሮፕላኖችን ለማቃጠል አስበን በተዘጋጀንበት ማታ የሄዱ እስተተመለሱበት ቀን ድረስ ሌሎች አውሮፕላኖች አደጋ ተደረጉብን አስቀድሞና በኋላም አንድ ወር ሙሉ ተሄዱበት አልተመለሱም ነበር። በዚህ ሁሉ ጊዜ ውስጥ ከተማውን እየጠበቀ የህዝቡን ሰላም ይመለከትላቸው የነበረ ተማኙ የጥቁር አንበሳ ጦር መሆኑን ተናግረናል። እነሆ አሁን ግን ከተማቸውን ለቀው በሄዱ በ30 ቀን ወይም ጥቁር አንበሳ የጠላትን አውሮፕላን ባቃጠለ በአንድ ወሩ ተሄዱበት ተግንቢ ከተማ ተመልሰው ለቀምት ከተማቸው ገቡ በማለት ታደሰ መጫ ያስተውሳሉ። በዚሁ ቀን ትሁቱ ጥቁር አንበሳ የኢትዮጵያን ሰንደቅ ዓላማ ይዞ እስተ ከተማው ዳር ድረስ ሄዶ በሰልፍና በወታደር ደንብ የክብር ሰላምታ አድርጎ ተቀበላቸውና እስተ ግቢያቸው ድረስ አጅቦ መጥቶ የከተማቸውን ጸጥታ ሳይጓደል እንደነበረ አስረከባቸው ማለት ታደሰ መጫ ይገልጻሉ። ይኸውም በዛን ጊዜ ብዙ ሰዎች ያስቡት እንደነበረው ደጃዝማች ሀብተ ማርያም ጥቁር አንበሳን ተለቀምት ያስወጡት ተንኮል ስላሰበባቸው ነው የተባለ ይወራ የነበረውን የሐሰት ወሬ ይሸራዋል። በዚሁ ሐሳብ ላይ ጸንተው የቆዩ እንዳሉም ይህ ወሬ መሰረት የሌለው ወሬ መሆኑን እገልጣለሁ ይላሉ ታደሰ መጫ። ጥቁር አንበሳ ይህን የመሳሰለ ሐሳብ ኖሮት ቢሆን አስተዳዳሪው እዛ በሚገኙበት ጊዜ አንድ ነገር የማድረግ ይሉንታ ወይም ስጋት ስንኳ ቢይዘው እሳቸው ከተማውን የውሃ ላይ ኩበት አድርገው ሄደው ሳለ የፈቀደውን ቢያደርግ ተህሊናው በቀር ማንም አዛዥ ባልነበረበት ሰዓት የአካባቢውን ጸጥታ በሚገባ ጠብቆ ያቆያቸው ዘንድ ባልተገደደም ነበርና ይህን ፈጽሞ ሐሰት የሆነ ወሬ እንዝለለው በማለት ታደሰ መጫ ጽሑፋቸውን ይቀጥላሉ። ስለሆነም ተዛው አካባቢ ፊታውራሪ ሞሳ የተባለው የፋሽስት ተላላኪ በቄስ ቴነንቲ ቦሬሎ አማካይነት ተፋሽስት ወኪሎች ተላልከው የጣሊያ ጦር ወደ ለቀምተ መምጣቱን ዋናው ባላባት ደጃዝማች ስለተረዱት በአካባቢው ላይ ጦርነት የተደረገበት እንደሆነ ተጠፋለች ብለው በማሰብ ጥቁር አንበሳ አካባቢው እንዲለቅ ጥያቄ አቀረቡ። ለዚሁ ጥያቄያቸውም ዋና ምክንያት አድርገው የነበረው የጥቁር አንበሳ ደንብ በአካባቢው እንዳይፈስና ህዝቡም በአካባቢው በዚሁ ምክንያት ተፋሽስት ተቃይሞ መታረድና መሰደድ እንዳይደርስባቸው መስጋታቸውን የሚያሳስብ ነበር። በአንድ በኩል ደግሞ ታያት ተቀድመ አያት ጀምሮ እስተልጅ ልጆች በሰላም ትኖር የነበረች ሀገራችንን ኢትዮጵያን ዛሬ በርሶ ዘመን ሊያስጠፉብን እነዚህን የልጅነት ወራታቸውን ያልጨረሱና የሚሰሩትንም የማያውቁ ጎረምሶች ደመወዝ እየሰጡ አስቀምጠው ታሁን ቀደም ባቃጠሉት አውሮፕላን ምክንያት ጣሊያን የያዘብን ቂም አንሶ አሁን ደግሞ የሚመጣውን ጦር ሊቃወሙት ይቅርና እንገጥመዋለን ብለን ብናስብ ሰማይ እንደመዋጠጥ ስለሚሆንብን እግዚአብሔር ለሰጠው መንግሥት አርፈን መገዛት አለብን። እነዚህም ልጆች አሁን እንዋጋለን ማለታቸው ጥቂት ተኳኩሰው ለመጥፋትና ጠንቃቸውን በእኛ ላይ ለመጣል ነው እንጂ ተወደቁ ወዳ መንፈራገጥ ለመመላለጥ እንደተባለው ነውና አካባቢውን አሁኑኑ በጤና ለቀው ይውጡልን እያሉ በቦሬሎና በፊታውራሪ ሞሳሳ ሳቢነት ሌሎች ባላባቶች ደጃዝማቹን ወተውታቸው ማለትን ሰማን ይላሉ ታደሰ መጫ። ደጃዝማች አብታ ማርያምም መንፈሳቸው በዚህና ይህን በመሳሰለው ሁሉ ተሸንፎ የቀድሞ ሐሳባቸው ፈጽሞ እንዳልነበረ ስለሆነ የሰጡንን ቃል ወደ ኋላ ጥለው ቦታውን እንድንለቅላቸው ጥያቄያቸውን አበዙ። ወጣቱ ጥቁር አንበሳ በዚህ ተዚህ በላይ የተነገረውን ሁኔታ ሁሉ በመመልከት የጊዜንና የሰማውን የሰውን ተለዋዋጭነት አመዛዝኖ የለቀምት መኳንቶች በአንድ በቄስ ቴኔንቲ የፋሽስት ተላላኪ ቦሬሎ ስብከት እንዲህ ሰሞሆን የደረሱ ብዙ የጠላት ሰራዊት በአካባቢው ውስጥ ሲገባበትና ዶሮ በጥሬ እንደምትደለል በልዩ ልዩ ማታለያው ሲደልላቸው ምን አይነት መገዛት ይገዙለት ይሆን በማለት እያዘነ ኮሚቴው በጥያቄው መላልሶ ተተነጋገረበት በኋላ ለዘለቄታው የሚያስፈራ መሆኑን አርቆ ተመልክቶ በጣም ተበሳጨ ይላሉ ታደሰ መጫ። በቅምጥል ያደጉ እነዚህ መኳንንቶች እነዚህ የሚንቀባረሩበትና እንዲህ የሚንቀባረሩበትና ይጠፉብናል ብለውም የሚንገበገቡለት ሀብት የተገኘው በዛች ሰዓት በመልአከ ሞት የተሰቃየች ታጣጥር ተነበረችው እናቷ ኢትዮጵያ መሆኑን ሳይዘነጋና እንዲህ ያለችውን እናት ያን ጊዜ በመከራዋም ቀን እስተሞት ድረስ ሊያገለግሏት የሚገባቸው ሲሆን አይናቸው ያየ ለባዕድ ያውም ለፋሺስት ጠላት አሳልፈው ለመስጠት በመታገላቸው በጥቁር አንበሳ ልብ የንዴት ትኩሳት ፈላ ይላሉ ታደሰ መጫ። ሆኖም ኢትዮጵያችን የምንላት ተሁለት ሚሊዮን 500 በላይ ካሬ ኪሎ ሜትር ስፋት ያላት እንጂ በለቀምት ብቻ የተወሰነች ስላልሆነች ወደ ሌላው አውራጃ ተዛውረን ጠላታችንን እስተመጨረሻይቱ የደም ጠብታ ድረስ እንድንቋቋመው ቁርጥ ሐሳብ ተደርጎ ለቀምትን እንለቅ ዘንድ መዘጋጀት ተጀመረ። የመደራጀታችን ጊዜ ፍጻሜ እንዳገኘም የምንነሳበት ቀን ተወስኖ ለጊዜው ደጃዝማች አብተ ማርያም በአውሮፕላኖቹ መቃጠል ምክንያት ሄደውበት ከነበረው አካባቢ በኩል ወደ ጎሬ እንድንሄድ ታሰበና ተሐምሌ ወር በአንድ ሁለት ጓዛችን በወታደር ደብ ተዘጋጅቶ ጦሩም በታወቀው ስልጠናው ተሰልፎና ለጦርነት በሚያስፈልገው ጉዞ ተከፋፍሎ ማለት ግንባር ቀዳሚ ጦር የቀኝና የግራ ተጠባባቂ ጓድ የኋላ ደጀን ተደርጎ ሰንደቅ ዓላማው በመካከል ጌተው ለበለበ ደጃዝማች አብተ ማርያምን ለመሰናበት ማማረ ሰልፍ ወደ ግቢያቸው ሄድን። እርሳቸውም የሜዳችንን ነገር አስቀድመው ተልኮባቸው ያወቁት ጉዳይ በመሆኑ ባለድርብ ፎቅ በሆነው ቤታቸው ሰቅሰቅ ላይ በስርዓት ተቀምጠው ይጠብቁን ነበርና የጥቁር አንበሳ ኮሚቴዎች ግንባር ቀደም ሆነው ታለፉ በኋላ ዋናው የጦር አዛዣችን ሌተና ኮሎኔል በላይ ኃይለ አብ እንደተለመደው ተጦር ፊት ተሰንደቅ ዓላማው ኋላ እየሄዱ የሚሰጡትን ትዕዛዝ በመቀበል ሰራዊቱ ይተም ጀመር። እንዲሁም ሆነን አገረ ገዥውን ለመሰናበት ወደ ግቢያቸው ስንሄድ ጦሩ ቀጥሎ የተጻፈውን መዝሙር ይዘምር ነበር። እናት ኢትዮጵያ ውዲቱ ውዲቱ ላንቺ የማይረዳ ሳለ በሕይወቱ በረከትሽን ይንሳው እስተ ለተሞቱ በረከትሽን ይንሳው እስተ ለተሞቱ ሞት አይቀርምና ለካዥም ለታማኝ አጋልጨሽ በሞት ማህፀንሽ ትግዳኝ እናት ኢትዮጵያ ለምለም ርህርህት የንግዶች መጠጊያ የልጆች ወተት ላንቺ የማይረዳ ሳለ በህይወት ዘር ማንዘሩ ይጥፋ ይንሳው በረከት እናት ኢትዮጵያ ውዲቱ ውዲቱ ላንቺ የማይረዳ ሳለ በህይወቱ በዚህ አቋሃን ቀልጣፋ ወታደር ባለቃ በለቃው ሆኖ ደጃዝማች ሀብተ ማርያም ፊት የመሰናበቻ ሰላምታውን እየሰጠ ሲያልፍ ስፍራው ተመጥበው የተነሳ ግራና ቀኝ ተጨናንቆ ቆሞ የነበረው የከተማው ህዝብ እንባ በእንባ ተራጨ። እኛም በዛው ጉዟችንን ቀጥለን ተለቀምት በተነሳን በሶስተኛ ቀናችን ጉይ ገባንና ሰፈር አደረግን በማለት ታደሰ መጫ የዛን ወቅት ሁኔታ መዝግበውታል። ገና ለቀምት ሳለን ግን ስለ አዲስ አበባ ሁኔታ ባደረግነው የሐሳብ ልውውጥ ደጃዝማች ፍቅረ ማርያም በአዲስ አበባ ምስራቅ፣ ደጃዝማች ባልቻ በደቡብ ምዕራብ ሆነው ተከተማው ሳይርቁ በየጊዜው ተጠላት ጋር እንደሚሳለፉና በሰሜንና በምዕራብን እንዲሁ ጠላትን ጸጥታ የነሱት ሌሎች አርበኞች መኖራቸውን ስለምናውቅ ይህንኑ ያስፋፋን ስንሰብክ ቆይተን ስለነበረ ለቀምትን በለቀቅንበት ጊዜ እነዚሁ ደጃዝማቾች ተሌሎች ተከታይ ስመጥር አርበኞች ጋር ጠላትን በሚያስደንቅ ኃይል ወክተው አዲስ አበባን እንዳስለቀቁና ከተማውንም እጅ አድርገው አረመኔውን እያባረሩ እንደሚያጠቁት በሰፊው አስወራን። በመኳንንቶቻቸው ጎትጓችነት ለቀምትን እንድንለቅላቸው የወተወቱን ባላባት ይህን ፕሮፓጋንዳችንን በሰሙ ጊዜ እውነት ሳይሆን አይቀርም በማለት ከተማቸውን ለቀን ተሄድን በኋላ እስታለንበት ሩቅ ስፍራ ድረስ ፊታውራሪ መርሻን በግስጋሴ ላኩና ተመልሰን ግንቢ እንድንቀመጥ ልመናቸውን አቀረቡልን በማለት ታደሰ መጫ ትውስታቸውን ይገልጻሉ። እኛ ግን በኃይላችንም ሆነ በፖለቲካችን የማርበድበድ ግርማ ስላገኘን ለምሳሌ ያህል መግደርደራችን እንኳ ባይቀር የደጃዝማችን ውለታ ለማሰብ ያህልና የልብ ወዳጃችንን ፊታውራሪ መርሻንም ቅር ላለማሰኘት ይልቁንም ለራሳችን የሚያዛልቀንን መንገድ ለመምረጥ ጊዜ እንድናገኝ ስንል የደጃዝማች ሀብተ ማርያምን ጥያቄ ተቀብለን ወደ ግንቢ ተመልሰን በከተማይቱ መካከል ሰፈርን። በመጨረሻው ላይ በመካሮቻቸው አስገዳጅ ሐሳብ ተገፋፍተው አካባቢውን ልቀቁልኝ እስተማለት ቢደርሱም ደጃዝማች ሀብተ ማርያም ለጥቁር አንበሳ በመጀመሪያው ጊዜ ያደረጉት እርዳታና የማበረታታት መንፈስ ለድርጅቱ በቂ ጊዜ ተባስገኘቱን በላይ የብዙ ጊዜ መከላከያ ስንቅም ለመያዝ ስላስቻለው ውለታቸውን አልረሳም በማለት ታደሰ መጫ ያስታውሳሉ። አድማጮቻችን፣ ጥቁር አንበሳ በምዕራብ ኢትዮጵያ በአቶ ታደሰ መጫ ክፍል 7 የቀረበው ጽሑፍ በዚህ ይጠናቀቃል። የሚቀጥሉትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
Let it die. Zeman teberach do fayhonu tsakani Fituran naferu la fituratani Unetregrae kunna dertekna Nant neberach ule
አማራ ለተጋረጠበት የህልውና አደጋ ዓለም አቀፋዊ የእርቅና እውነት አፈላላጊ ኮሚሽን እንዲቋቋም በማድረግ እንጂ ከኦነጋውያን ጋር በማብካት ዘላቂ መፍትሄ ማምጣት አይቻልም። ፋሺስቶ ያኒና ናዚ ኦነግ በአማራ ላይ የዘር ማጥፋትን በፕሮግራማቸው ላይ ጽፈው ፖለቲካቸው ያደረጉ ፖለቲካ ማለት አማራን መግደል ነው ይላሉ የነገዳቸውን አባላት ያሰለጠኑ በተግባርም ባለፉት 46 ዓመታት የኢትዮጵያን ምድር ያማራ እናቶች ያማራ ህፃናት ያማራ አርሶ አደሮችና ያማራ ሽማግሌ መታረጃ ቄራ ያደረጉ ነፍሰ በላ የጦር ወንጀለኞችና አሸባሪ ድርጅቶች ናቸው። ከነዚህ ያማራ ቀንደኛ ባለደሞች የጦር ወንጀለኞችና ያማራ ዘር ማጥፋት ፖለቲካቸው ካደረጉ አሸባሪ ድርጅቶች ጋር አብሮ ለመስራት የሚያስብ ድርጅት ቢኖር በአማራ ላይ የዘር ማጥፋት የፈጸሙትን የጦር ወንጀለኞቹን እነ ኦነግና ወያኔን ከደሙ ነጻ ያደረጋቸው መሆኑን ሊያውቅ ይገባል። ሲጀመር ኦሮሚያ ክልል በሚባለው የኢትዮጵያ ዋህር መሐመድ በሚያሰማራው የጥላቻ መንጋና በኦነግ ጥምር ግብረ ኃይል የሚፈጸም የዘር ማጥፋት እንጂ ግጭትም ሆነ ሁከት አይደለም። ይህንን በአብይ አህመድ አፓርታይድ አገዛዝ ሙሉ ድጋፍ ጆሃር በሚያሰማራቸው መንጋዎች ፈጻሚነትና በኦነግ ሮታ ዓለም ጡንቻ እየተካሄደ ያለን የዘርና የሃይማኖት ፍጅት ሊያስቆምና ሊጠየቅበትም የሚችለው አካል ቢኖር የወንጀሉ ፈጻሚዎች እና አብይ አህመድ ጆሃር መሐመድና የመንፈስ አባታቸው የሆነው ኦነጋዊው ኃይል ብቻ ነው። በአገዛዙ ልሳን በዜና ሲነገር እንደሰማነው በአብይ አህመድ አነሳሽነት በአማራና በኦሮሞ ፓርቲዎች መካከል ለወራት ሲካሄድ ነበር የተባለው ውይይትና ምክክር ባለፈው ሮብ የጋራ የፖለቲካ አቋምና ስምምነት ሰነድ በመፈረም ተጠናቋል። የጋራ የፖለቲካ አቋም ተያዘባቸው የተባሉት አንደኛ በሁለቱ ክልሎች አማራና ኦሮሚያ የሚባሉትን ክልሎች መሆኑ ነው። የሚኖሩ ህዝቦችን ደህንነት ማስጠበቅና መብታቸውን ማስከበር፣ ሁለተኛ በአገራችን በሁሉም አካባቢዎች ሰላምና ጸጥታ ህግ ፍትህን ማስፈን፣ ሶስተኛ ከየቦታው ያላግባብ የተፈናቀሉ ዜጎች ወደ ቀያቸውና ኑሯቸው እንዲመለሱ ማድረግ የሚሉት ናቸው። ይታያችሁ። እነዚህ በአማራና በኦሮሞ ፓርቲዎች የጋራ ስምምነት ተደርሶባቸው የጋራ ተቋም የተያዘባቸው የተባሉት ነጥቦች ሁሉ መንግስት ነኝ የሚል አካል የሚሰራቸው የመንግስትነት ግዴታዎችና የዕለት ተግባሮቹ እንጂ ተቃዋሚ ፓርቲ ነኝ የሚል ድርጅት ስራዎች አይደሉም። ነው ወይስ የስምምነቱ ፈራሚዎች ሳንሰማ የጥምር ሽግግር መንግስት ከአብይ አህመድ ፓርቲ ጋር መሰረቱ? ይህ ካልሆነ በስተቀር የመንግስት ብቻ ተግባራት የሆኑትን የህዝብ ደህንነትን ማስጠበቅ፣ ሰላምና ጸጥታ፣ ህግና ፍትህ ማስፈን፣ የተፈናቀሉ ዜጎችን ወደ ቀያቸው መመለስና ማቋቋም የመሰሉ ተግባሮችን ታንክና ባንክ የሌለው የመንግስት አካል ያልሆነ ተቃዋሚ የፖለቲካ ፓርቲ በጋራ ለመፈጸም እንዴት ብሎ ይስማማል? ከምንም በላይ የገረመኝ በአብይ አህመድ የአፓርታይድ አገዛዝ ሙሉ ድጋፍ ጆሃር በሚያሰማራቸው መንጋዎች ፈጻሚነትና በኦነግ የሪዮት ዓለም ጡንቻ በተካሄደው ፍጅት እጁ የሌለበት አካል እጁ ያለበት ይመስል ከኦነግ ጋር በጋራ በመስራት ግጭቱን ለማስቆም ተስማምተናል ማለቱ ራሱን እየወነጀለ በፍጅቱ እጁ እንዳለበት እያረጋገጠ በቄሮ በግፍ የታረዱ ግፉዓንንም በፍጅት ሳይሆን አብረው በፈጠሩት ግጭቱ እንደሞቱ እየመሰከረና ሁለት ጊዜ እየገደላቸው መሆኑን አለመገንዘቡ ነው። ፍጅቱን ግጭት፣ እጁ የሌለበትን ፍጅት፣ እጁ ያለበት ግጭት አድርጎ በማቅረብ የማይቆጣጠረውን ኦነጋዊ የጥላቻ መንጋ ፍጅት ለማስቆም በጋራ በመስራት ግጭቱን ለማስቆም ተስማምቻለሁ የሚል የፖለቲካ ድርጅት ቢኖር ነገር ዓለሙ የተምታታበት ብቻ ነው። ባጭሩ የአማራ ድርጅት ሆኖ ከፋሽስት ወያኔና ናዚ ኦነግ ጋራ በጋራ ለመስራት የሚስማማ ቢኖር ፖለቲካ ሳይሆን ወንጀል እየሰራ መሆኑን ማወቅ አለበት። ለአማራ ሕዝብ ቆመናል የሚል ድርጅት በተለይ ቁማር በላን ከተባለ በኋላ ኦሮ አማራ የሚለው ነገር ቁማር መሆኑ ሊገባቸው በተገባ ነበር። ኦሮ ማራ የሚለው ቀልድ የና አብይ አህመድ መጫወቻ ሆኗል። ከኦነጋውያን ጋር ውል ስምምነት አብሮ መስራት እያለ እነሱን ከፈጸሙት ዓለም አቀፍ ወንጀል ነጻ ማድረግ ከአብይ አህመድ ጋር ኦሮ ማራ እያሉ መጃጃል የነሱ መጫወቻ መሆን ነው። ብልጡ አብይ አህመድ ኦሮ ማራ በማለት የሚመዘው ካርድ ውል ስምምነት አብሮ መስራት እያለ የሚጫወተው ቁማር ኦሮሙማውን ያሰበውን ያህል እየሰለቀጠ አላስኬደው ሲል ዛሬ ቁማር ለቁማር መጫወቻነት ያጫቸውን የአማራ ፓርቲዎች ዘብጥ ያወርድና የሽብር ክስ ይመሰርትባቸዋል። የአማራም ሆነ የኢትዮጵያ ችግር ዘላቂ መፍትሄ የሚገኘው የኦሮሞ የገዥ መደብ ከኢትዮጵያን ከወረረ በኋላ የተፈጸመውን ግፍ፣ የዘር ማጥፋት፣ ርስት መንቀልና ጥፋት የሚመረምር ውሳኔውንና ግኝቱ አስገዳጅ የሆነ ዓለም አቀፋዊ የእርቅና እውነት አፈላላጊ ኮሚሽን በማቋቋም ባለፉት 400 ዓመታት ወንጀል የፈጸመ ቢኖር እንዲክስ፣ የሌላውን ቅድመ አያት አጽመ ርስት የያዘውን ማንኛውንም መሬት ቢኖር ወደ ትክክለኛ ባለቤት እንዲመለስ ለሚበይነው ዓለም አቀፋዊ የኮሚሽኑ ውሳኔ መገዛት የግድ የሚል ስምምነት ውስጥ በመግባት እንጂ የኦነጋውያን ቁማር መጫወቻ በመሆን አይደለም። አብንም ለአማራ የቆመ ከሆነ ከኦነጋውያን ጋር ማብቃቱን ትቶ ከነሱ ጋር የሚደረግ ድርድርም ሆነ ስምምነት የፖለቲካ መጃጃል እንጂ የትም የማያደርስ መሆኑን በመገንዘብ ፖለቲካው ግኝቱ አስገዳጅ የሆነ ዓለም አቀፋዊ የእርቅና እውነት አፈላላጊ ኮሚሽን እንዲቋቋም ማድረግ አለበት። ይህም የሚሆነው ሁሉን አካታች በሆነ ድርድር እንጂ ከተካኑ ቁማርተኞች ጋር በሚደረግ መጃጃል አለመሆኑን ማወቅ አለበት። የአማራውና የተዋህዶ ጭፍጨፋ ከእስልምና እምነት ጋር አይገናኝም። ከደብሩ ነጋሽ ሐኪም። ለኢትዮጵያ ዋልታና መሰሶ ሆኖ የኖረውን አማራ በባንዳ ወያኔ ትግሬዎችና በአጋር ኦነጋውያን ለ29 ዓመታት በድፍን ኢትዮጵያ ሲገደል ቆይቷል። በተቆጣ አማራ ባሩድ ወያኔ ሲሸሽ ብቸኛው የወራሪው ኦነግ የአብይ መንግሥት ሳያሰልስ ቀሪውን እየፈጀና እያስፈጀ ነው። ገዳ በሚባለው የግድያ ዘመቻ የተሰለፉ ቄሮ የተባለ መንጋና ከነርሱ ያልተሻለው ኦነግ ወታደር ጠላት የሚሉትን ያልታጠቀውን ሕግ አክባሪውን አማራና ጥንታዊ ኢትዮጵያውያን ቤተ ክርስቲያናትንም በማውደም ላይ ናቸው። በፋሽስት ጣሊያኖች ወረራ መባቻ 25,000 ከሚሆኑ ዱር ቤቴ ብለው ጠላትን ተፋልመው ኢትዮጵያ ነጻ ካወጡት አርበኞች ከ194ቱ አማራዎች ነበሩ። ዛሬ በወያኔና በግብር አበሩ በኦነግ ጣምራ መንግሥት መጤ በመባል የሚታደኑት በድፍን ኢትዮጵያ የተዘሩት የነኚህ አማራዎችና ሌሎች ነባር ኢትዮጵያውያን የጀግና ዝርያዎች ናቸው። ከወራት በፊት በአማራና በተዋህዶ እምነት ተከታዮች ፍጅት አካሂደዋል ከተባሉት በቀለ ገርባና አጋሩ አረቡ ጆሃር መሐመድ የፕሮቴስታንትና የእስልምና እምነት ተከታይ ናቸው ይባላል። ስለዚህ ኦነጎች ኦሮሚያ በሚሉት የኢትዮጵያ ግዛት ባለፉት ዓመታት ብዙ ሺህ አማራዎችና የተዋህዶ እምነት ተከታዮች የታረዱት፣ የተሰየፉት፣ የተከተፉት በእስልምና እምነት ተከታዮች ቢመስልም ከእስልምና እምነት ጋር አንዳች ግንኙነት የለውም። እውነታው ኦነጎች ትናንት ያጠለቁት ክርስትናም ሆነ እስልምና አረመኔነታቸውን አላለዘበውም። እንደሚታወቀው ፍጅቱን የመሩና ያቀነባበሩ ከነበሩት የኦሮሞ የመንግሥታት አመራሮችና የጸጥታ ኃይል መካከል የእስልምና እምነት ከሚከተለው ይልቅ ፕሮቴስታንቶች ይበዛሉ። መሪውን ይጨምራል። በደርግ መጨረሻ ዘመን ከሻቢያ ጋር ሆነው ከ600 በላይ ገጠር ኗሪ አማራዎችን ወለጋ በአንድ አዳራሽ ሰብስበው በጥይትና በእሳት የፈጁት ፕሮቴስታንት ኦነጎች ነበሩ። በቅርቡም በወለጋ አሮሲና ሐረር ወዘተ አማራውን በሚዘገኑን ሁኔታ የጨፈጨፉት የሚስዮናውያን ክርስትና እምነት ተከታይ የተባሉ ናቸው። በድርጊታቸው ለገዳና ለጀርመን ናዚ ቅርበት አላቸው። በወለጋ የፍጅቱ ሰለፋ የሆኑት አማሮች ገሚሱ የክርስትና ገሚሱ የእስልምና እምነት ተከታዮች ናቸው። ስለዚህ ወያኔም ሆነ ኦነግ አማራን እስላምም ሆነ ክርስቲያን ወይንም የአይሁድ እምነት ተከታይ እንዲሁም ማንኛውንም የተዋህዶ እምነት ተከታዮች የማጥፋት ህልም ኢትዮጵያዊነትን የሚያጠፋ እየመሰላቸው ነው። ትኩስ ሬሳ የደረቀውን ያስነሳ እንዲሉ የኦሮሞ ወረራ ለኢትዮጵያ ታላቅ መቅሰፍት መሆኑን ብዙ የታሪክ ምሁራን ይመሰክራሉ። ኢትዮጵያ ካጋጠማት የእርስ በርስም ሆነ ከወራሪዎች ጋር ካደረገችው ጦርነቶች ይልቅ ያቆረቆዛት የኦሮሞ ወረራ ነው ይላሉ። በሌላ በኩል አገር ወዳድ ኦሮሞች እንዳሉ ሁሉ ኢትዮጵያን ችግር በገጠማት ጊዜ የኦነግ የመንፈስ አባቶች ከጠላት መወገንንና አማራን መውጋት ልምዳቸው ነው። በፋሽስት ጣሊያን ወረራ የብዙ መቶ ሺህ አማራ በሐረር፣ በባሌ፣ ባሩሲ፣ በወለጋ ወዘተ ፈጅተዋል። አባ ጆቢር የተባለ የጅማ ገዥ የአማራን ቸብቸቦ ወይም የተቀላ ራስ ላመጣለት ኦሮሞ 30 ጠገራ ብር ይሸልም ነበር። በድርጊቱ አዝኖና ደንግጦ ያስቆመው ራሱ ጣሊያን ነበር። በሶማሌ ወረራ የሐረርና የባሌ ኦሮሞ ከወራሪው አብረው ብዙ ሺህ አማራ አስፈጅተዋል ፈይተዋልም። ሐቁን መደበቅ አልበጀም። ዛሬ የሚስተዋለው የነብሰ ገዳይ የገዳ ሥርዓት ግርሻ ነው። የኦነግ ትልም የገዳይን ፍጅት ዘመቻ በድንገት በማጧጧፍ የኦሮሞ መንግሥት በኢትዮጵያ መቃብር ላይ ለመመስረት ነው። ጋሎች ኦሮሞች ኢትዮጵያን በወረሩበት አካባቢ ነበር ነጮች ደቡብ አፍሪካን የወረሩት። ውለው አድረው አፓርታይድን ሥርዓት አቆሙ። ተወላጁን ጥቁር በደሉት እንጂ እንደ ኦሮሞ ጋሎቹ ሕዝቡን አልፈጁም። እነኚህ ነጮች ደቡብ አፍሪካን እጅግ የሰለጠነች አገር ሲያደርጉ፣ በአንጻሩ ጋሎቹ ገበሬውን ፈጅተው መሬቱን ምድረ በዳ ያደረጉ ናቸው። ጥቁር አፍሪካዊ ታግሎ ነጻነቱን ሲያስከብር ያንን እኩይ ፍርሃት ደመሰሰው። ያኮረፉ ፈረንጆች ግን የገዛ ግዛት እንዲከለልላቸው ፈልገው ነበር። ሆኖም ትናንት የመጣ ወራሪ ነጭ በጥቁር አገር የራሱን መንግስት መመስረት አለመቻሉን ተረዳ። ስለዚህም ነው እንደማንኛውም ዜጋ መብታቸው ተከብሮ መኖር የቀጠሉት። የኦሮሞ ኦነግ በነባር ኢትዮጵያውያን ምድር መንግስት ለማቆም መመኘት የህልም እንጀራ ብቻ አይደለም፣ አገር አልባ የመሆን ዕጣ ፈንታ ሊያስከትልባቸው ይችላል። አተርፍ ባይ አጉዳ ይላሉ። አንድ ድንጋይ ክቦ የማያውቅ ከጥበብ የማይታወቅ ከተማ ሊቆረቁር ቀርቶ ለከተማ ቃል የሌለው የኢትዮጵያን ስልጣኔ እጅግ ያቆረቆዘ ወራሪ ድፍረት በችልታ አይታይም። አዲስ አበባን የኔ ናት የሚለውም ለዚህ ነው። ከተማዋን የቆረቆረው አማራና ሌላው ነባር ኢትዮጵያዊ ጉራጌው፣ ትግሬው፣ አገው፣ ከምባታው፣ ወላይታው፣ ሀዲያው፣ ሲዳማው፣ አፋሩ፣ ጋሞው፣ ሶማሌው፣ አደሬው፣ ቤተ እስራኤሉ፣ ጋምቤላው፣ ሻንቅላው፣ ኩናማው፣ ቅማንቱ፣ ኢሮቡ ወዘተ እንኳን የግላችን ናት አላሉም። በሚኒሊክ ዘመን መንግስት አብዛኛው የአዲስ አበባ ፖሊስ አባላት የራስ መኮንን ሰራዊት አባላት የነበሩት ደፋር ሶማሌዎች እንደነበሩ ልብ ይላሉ። አዎ ሶማሌዎች በትንሹ ከሺህ ዘመን በላይ ኢትዮጵያውያን እንደነበሩ አያሌ መረጃ አለ። የኦሮሞን ዳግም ወረራ የሚያካሂደው የአብይ ኦነግ መንግስት ነባር ኢትዮጵያውያንን ቤት ንብረት እያፈረሰ ኦሮሞ ያሰፍርበታል። የአዲስ አበባ ነዋሪዎች እስከ 15 ዓመት ጊዜ ለቤት መስሪያ ገንዘብ አዋጥተው የተገነባ ቤታቸውን ባይተዋር፣ ኦሮሞ፣ ካሮሲና ወለጋ ወዘተ እየጠራ ያድላል። የቤተ ክህነትን መሬት በሰበብ አስባብ እየወረሰ እያረከሰ ነው። ኦነጋውያን ኦሮሞች ስልጣን ቢይዙም ከሕግ አይተዋወቁም። ለሃይማኖትና ለታሪክ ደንታ የላቸውም። ከሚሊዮን በላይ ኢትዮጵያውያን የፈጀው የኦሮሞ ወራሪ ስርዓት ከ28 ነባር ነገድ በላይ አጥፍቷል። ዛሬ ያንን ለመድገም እየታታሩ መሆናቸው ግልጽ ነው። ብልጽግና በሚል የፕሮቴስታንት አንድ ዘርፍ የተጠመቀው የኦሮሞ አብይ መንግሥት ለኢትዮጵያን የተዋህዶ ቤተ ክርስቲያን ያለውን ጥላቻ አልደበቀም። በተደጋጋሚ ለተፈጁት የተዋህዶ ተከታዮች የሐዘን መግለጫ አልሰጠም። ዓለም ያስደነገጠውን የአማራን ዘር ፍጅት ደጋግሞ ክዷል። ከ50 በላይ ቤተ ክርስቲያን እንዲወድም መደረጉ እንደማይመለከተው በአደባባይ ተናግሯል። ኦነጋውያን ለስም ያጠለቋቸው የክርስትናና የእስልምና እምነት ካባቸው መሠረታዊ ስብዕና አልሰጣቸውም። ለአራት መቶ ዘመን ስልጡን ሕዝብ መሃል መኖራቸው አልተዋጣቸውም። በገዳው የገዳ ባህላቸው መሰረት ከነርሱ ሌላ የሆነ ጠላት ነውና አይጥ መልኩሳ ስራዋን አትረሳ አይነት መሆኑ ነው። አረመኔ የሚለው ቃል ብቻ ድርጊታቸውን አይገልጸውም። አስገራሚው ነገር ዛሬ የሚታይባቸው ጭካኔ ያኔ ኢትዮጵያን በወረሩበት ጊዜ አባ ባህሪ ታዝበው በድንቅ መጽሐፋቸው ካሰፈሩት መመሳሰሉ ነው። ስለዚህ ኦነጋውያን የዳግም የዘር ፍጅት ዘመቻ በተዋህዶ ቤተክርስቲያን ምዕመናን ያነጣጠረ ቢሆንም ከእስልምና ጋር ግን ግንኙነት የለውም። በስም ካልሆነ በቀር ለኦነጋውያን የእስልምና እምነት እንግዳቸው ነው። ስለዚህ የኦነግ ፍጅት ከጥንታው የኢትዮጵያን ታላቅ የእስልምና እምነት ተከታይ ህዝብ ጋር ግንኙነት እንደሌለው በቅጡ ሊሰመርበት ይገባል። ከኦሮሞ ወረራ ባመለጡት ጥንታውያን ኢትዮጵያውያን መሃል የሁለቱ እምነት ተከታዮች ዓለምን ያስደመመ አንድነታቸው ረዥም ታሪክ ስላለው ነው። ለጥንታውያን እስላም ኢትዮጵያኖች ክርስትና የአባቶቻቸው እምነት ነው። እስልምናን እምነት የታደገችው ሀገር ኢትዮጵያ ስትሆን በወቅቱ የብዙሃን የዜጎቿ እምነት ደግሞ ክርስትናና የአይሁድ ነበር። እስልምናን የታደጉት እነኙ ክርስቲያኖችና አይሁዶች መሆናቸውን መገመት አይቸገርም። ስለሆነም የመጀመሪያ ኢትዮጵያውያንና እስልምና ተከታዮች ከነዚህ ሁለት እምነት ተከታዮች መሃል የወጡ መሆኑ ግልጽ ነው። ስለዚህ ለጥንታዊ የእስልምና እምነት ተከታይ ኢትዮጵያውያን ክርስትናም ሆነ የአይሁድ እምነት የቀድሞ የአባቶቻቸው እምነቶች ነበሩ። ለመጀመሪያ ጊዜ እስልምና ሃይማኖት በነጻነት የተሰበከው በአገራችን በመሆኑ አንድ አኩሪ የአገራችን የታሪክ ገጽታ ነው። ይህ ለኦነጋውያን እስክንሳር ነው። የዚች ደብዳቤ ጸሐፊ ሁለት ቅድመ አያቶችም የእስልምና እምነት ተከታይ ነበሩ።
Come on.
አድማጮቻችን ከስዊድን ስቶክሆልም የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ወደ መጠናቀቁ ተቃርበናል። የዛሬውን የመስከረም 17 ቀን 2013 ዓመተ ምህረት ወይም እንደ አውሮፓውያን አቆጣጠር የሴፕቴምበር 27 2020 ስርጭታችንን ያስተናግድናችሁ ንጉሱ ታምራት ተኮላ ወርቁ እኔም አብዷል ይነበር። በሚቀጥለው ሳምንት በሌላ ዝግጅት እስከምንገናኝ ደህና ሰንብቱ። ድል ለኢትዮጵያ ህዝብ።
Cuando la pa